ሲሰራ እንደቆየ እንደተናገረው ከጎናቸው ቆሞ እነሱ መራሳቸው ከሚጠብቁት በላይ ከዚህ በፊት አምላካቸው ለእግዚአብሔርን ከተረዱት በላይ ድንቅ አምላክ መሆኑን ጥልቀት ባለው መልክ እነሱም የእግዚአብሔርን ልምምድ ወይም እግዚአብሔርን የማወቅን ነገር በብዙ አንጻር እንዳደረጉት እንገነዘባለን። በዚሁም እግዚአብሔር ከእነሱ ጋር መሆኑን መመስከሩን አይተናል። ዛሬው ባለፈው የግብፅ ሰራዊት ምርጥ ሰራዊት እንደገና እስራኤልን በመልቀቁ ፈሪውን በመሰጠቱ ምክንያት እንደገና እንዲያሳዳቸው በመላኩ እነዚህም ሰዎች ከዚህ በፊት እግዚአብሔር ካሳየው ድንቅ ስራ መማር ሲገባቸው ባለመማር ተከትለው ሲመጡ በባህሩ ውስጥ ሰምጠው እንደቀሩ አይተናል። ይህንን ከዚህ ጋር የተያዙ የተወሰኑ ነጥቦችን ዛሬም አነሳለሁ። እንዲሁም ደግሞ ካለፉ ትምህርቶች ማለት በተለይ ከቁጥር 11ኛው ወይም ከ11ኛው ክፍል ትምህርት አንዳንድ የቀሩ ነጥቦችንም ዛሬ አነሳለሁ። በዚህም ጌታ አምላካችን እንደተናገረው የሚያደርግ ታላቅ አምላክ መሆኑን የበለጠ ለእኛም መረዳት ይሆናል ማለት ነው። ሁልጊዜም እንደምናደርገው ጌታ እንዲያስተምረን በጸሎት እንጀምራለን። እግዚአብሔር አምላካችን ሆይ፣ እንዳንተ ያለ ድንቅ አምላክ የለም። ይህንን አሁንም ደግመን ደጋግመን እንናገራለን። ይህንንም ደግሞ ለመናገር አናፍርም። አስተማማኝ፣ የምታከብር፣ የከበርክ፣ የተከበርክ፣ ወደር የማይገኝልህ፣ በሰማይ በምድር ልዕልና ለዘላለም ጸንቶ የሚኖር አምላክ እንደሆን እንመሰክራለን። እኛም ጌታ ሆይ የሰራውን ድንቅ ስራ ሲናይ የበለጠ እግዚአብሔር ሆይ ለአንተ ክብርን እንሰጣለን። ጌታ ሆይ ዛሬም ደግሞ ትምህርታችንን ባርክልን በኢየሱስ ክርስቶስ ስም አሜን። በዘጸአት ምዕራፍ 14 ቁጥር 29 መጨረሻ አካባቢ የግብፅ ምርጥ ሰራዊት እስራኤልን እንደገና ወደ ጭቆናው ለመመለስ ባህሪው ደረቅ መሬት በሆነበት እስራኤሎች ሊወስሷት ወዳሰቧት ምድር እግዚአብሔርም ወዳሰበላቸው ምድር ሲጓዙ እነሱም በደረቅ ምድር ተከትለው ሲገቡ ከዛ ደግሞ እግዚአብሔር ሙሴን አዞት በባህሩ ላይ እንደገና እጅን ዘርጋና ባህሩ እንዲመለስ ይህ ማለት በሚከተሉት በግብፃውያን ላይ ማለት ነው። የእስራኤል ልጆች አሁንም በደረቅ ምድር እየተሻገሩ በየብስ እየተሻገሩ ናቸው። ያንን ባደረገም ጊዜ የግብፅ ሰራዊት እንዳለ የገቡት በባህሩ ሰምጠው እንደጠሩና የእስራኤልም ልጆች በባህሩ ውስጥ የግብፃውያን ሬሳ በባህር ዳር እንዳዩ ሬሳው በባህሩ ውስጥ ሲንሳፈፍ እንዳዩ ማለት ነው። ይህንን ማንሳታችን ይታወሳል። ይህንን ሲያዩ ታዲያ ቁጥር 31 ላይ እስራኤልም እግዚአብሔር በግብፃውያን ላይ ያደረጋትን ታላቅቱን እጅ አዩ። ሕዝቡም እግዚአብሔርን ፈሩ። የበለጠ እንግዲህ ከዚህ በፊትም አይተዋል የእግዚአብሔርን ስራ። አሁን ደግሞ ሌላ ድንቅ የሆነ ነገር በማድረግ እግዚአብሔር የታላቅነቱን መረዳት ጥልቀት ለእስራኤል ልጆች እየጨመረ ነው። ለሙሴም ለአሮንም እየጨመረ ነው ማለት ነው። ምክንያቱም እንዲህ አይነት ነገር የሚደረግ አይደለም፣ ሊደረግም የሚችል አይደለም። በሰማይ አምላክ በእግዚአብሔር ብቻ የሚሆን ነገር ነው። እሱም ደግሞ ለዓላማው የሚያደርገው ነገር ነው። ፈሩት። የእግዚአብሔርን ታላቅነት ባዩ ጊዜ ህዝቡ እግዚአብሔርን ፈሩት። ከዚያም ደግሞ በእግዚአብሔርም በባሪያውም በሙሴም አመኑ። እንደገና እውነተኛ እነሱን ከጭቆ በኋላ ከነበሩበት የግፍ አገዛዝ ከዛ አስጨናቂ ሁኔታ ልታደጋቸው ከመጀመሪያም ጀምሮ ሲሰራ የነበረው ለዚህ እንደሆነ አሁንም ደግሞ በዚህ አጣብቂኝ ውስጥ እግዚአብሔር እንደደረሰላቸው በትክክል የሚያስብላቸው አምላክ እንደሆነ አምላካቸው እንደሆነ ለእነሱ ያለው ፍቅሩና የፍቅሩ ጥልቀት ምን ያህል እንደሆነ የተገነዘቡ ይመስላል። ስለዚህ እግዚአብሔር ከሰራው ከታላቅ ስራ የተነሳ እግዚአብሔርን ፈሩት፣ በእግዚአብሔርም በሙሴም አመኑ ነው ምለው። እንግዲህ በእውነት ይሄ ጊዜ ለሚያስተውል ሰው ይሄ ድንቅ ስራ ነው። ግን አሁንም ምክንያት ለመደርደር ወይም ምክንያት ለመስጠት ለሚፈልግ ላለመቀበል ለሚፈልግ አሁንም ይሄ ምንም ላይሆን ይችላል። ሌላ የራሱን ምክንያት ሰጥቶ እግዚአብሔርን አለመከተልን ወይም ለእግዚአብሔር ክብርን መስጠትን እየነፈገ ሊቀጥል ይችላል ማለት ነው። ለሚያይ ለሚያስተውል በቀና ልብ ያለውን እውነታ ለሚቀበል ሰው ይሄ ታላቅ ነገር ነው። መቼም ጤናማ አእምሮ ያለውና የተዳፈነ ልብ ወይም ደግሞ እልከኛ ልብ ራሱ እያየ ራሱን ለማጥፋት የተዘጋጀ ልብ ያለው ሰው ካልሆነ በስተቀር ይሄ ሕያው የሆነ ነገር ነው። በዚህ ሲያዩ ግብፃውያን ቢሆን ሌሎችም የዓለም ሰዎች ሁሉ መማር ይገባቸዋል ማለት ነው። እኔ እንግዲህ እዚህ ላይ የምናየው ምንድን ነው? ከመጀመሪያው እግዚአብሔር ለሙሴ እንደተናገረው ለእስራኤልም ልጆች እንደተናገረው ሳያቋርጥ ያንን በታማኝነት ሲፈጽም እንመለከታለን። ሙሴን ለአገልግሎት ሲጠራ፣ ህዝቡን ነጻ እንዲያወጣ ሲጠራ የገባው ቃል ኪዳን ነበረ፣ ወይም ደግሞ ለሙሴ የተናገረው ቃል ኪዳን ነበረ። ያንን ቃል ሲፈጽም እናያለን በየጊዜው በሚገጥመው ፈተና። ነገር ግን በጉዟቸው ውስጥ በየጊዜው የሚፈትን ነገር አልጠፋም። ተስፋቸውን ደግሞ እንደገና ይሄ ነገር ትክክል ነው ወይ ብለው እንዲያስቡ የሚያደርግ ነገር አልጠፋም። በዚህ ጊዜ ደግሞ እግዚአብሔር ስራውን እየቀጠለ እግዚአብሔር ወደ እነሱ እየቀረበ በሙሴና በአሮን አማካይነት እርሱም ለእነሱን የማበረታታት መልእክትና ታላቁን ስራውን ማሳየት ቀጠለ። በሚፈትን ሁኔታ ማለት ነው። እግዚአብሔር እንደተናገረው ከሙሴ ጋር ሆነ፣ እግዚአብሔር እንደተናገረው ከእስራኤል ከህዝቡ ጋር ሆነ። እንደተናገረው በሚያስደንቅ ክንዱ እየታደጋቸው አወጣቸው፣ ከጠላቶቻቸው እጅ አዳናቸው። ተስፋ በሚያስቆርጥ ሁኔታ ውስጥ እግዚአብሔር ደርሶ ታደጋቸው። እግዚአብሔር ታማኝ ነው በቃሉ እንደተናገረ። ታዲያ ይህ ከሆነ በኋላ የሚያስደንቀው የተናገሩት የቅኔ ነገር ነው። እንደምናውቀው ያ ጊዜ የነ ሙሴ ጊዜ የዓለም ህዝብ በጣም ጥቂት የነበረበት ጊዜ ነው። በዛ እጅግ ጥቂት በነበሩበት ጊዜ ምድርም እንዳሁኑ እድሜዋ እንደዚህ የረዘመበት ትውልድ የዓለም ህዝብ የበዛበት ጊዜ አልነበረም። እውቀትም እንደዚሁ የበዛበት ጊዜ አልነበረም። የአሁኑ አይነት ቴክኖሎጂው የሳይንሱ እውቀት የሌለበት ጊዜ ነው ማለት ነው። በዚያን ጊዜ ግን ይሄ እግዚአብሔር ያደረገውን ነገር ካዩ በኋላ የተናገሩት ቅኔ የሚያስደንቅ ነው። የእውቀትና የጥበብ ሁሉ ራስ እግዚአብሔር መሆኑ የሚያረጋግጥ ማለት ነው። በአሁኑ ዘመን ምንም የምንጨምረው ነገር የለም፣ እንዳለ ነው። ወደፊትም ይሄ ቃል እንዳለ ነው። በአሁኑ ዘመን ያሉት ዘማሪዎች ብዙዎቹ ከዚህ የጠቀሱ መዝሙር አውጥተዋል። የተናገሩትም ቅኔ ጥልቀት ያለው ነው። በማንኛውም ስነ ጽሁፍና በፍልስፍናው በስነ ጽሁፍ ፍልስፍናም ሆነ ተክላላ በሰው ማህበራዊ ኑሮ ዲጂታልና መነሻ ቢታይ ይሄ ጥልቅ የሆነ ቅኔ ነው። የእግዚአብሔር ጥበብ ነው፣ የቅኔ ጥበብ ነው ማለት ነው። እሱ ጥንት ገና ምድር ከተፈጠረችበት ጊዜ ጀምሮ የሰው ልጅ ብዙ ባልበዛበት ጊዜ በነሙስም ጊዜ የተናገረው በአሁኑ ዘመን ያው መሆኑን እውቀቱ የማይለውጥ መሆኑን ያሳያል ማለት ነው። እዚህ ቅኔውን እናድ ለእግዚአብሔር የሰጡትን ይህንን ቅኔ እነ ሙሴ በቅኔ የሰለጠኑ አልነበሩ። በአሁኑ ዘመን እንደበዛ እውቀት በበዛበት ዘመን ስላልነበረ ይህንን ነገር መቃኘት አልሆነላቸው ነበር። ግን ነገሩ ከእግዚአብሔር ሆነና እንደዚህ ብለው ተቃኙ። በአሁኑ ዘመን ለዓለም ላለው ሕዝብ ሁሉ እግዚአብሔር ለሚፈሩት ሁሉ የዝማሬ ምክንያት የሆነው ቅኔ ማለት ነው። ወይም ደግሞ የሚቃኙበት የሚዘምሩበትን ቃላት ከዚህ ውስጥ የሚያወጡበት ውብ የሆነ ቅኔ ማለት ነው። ታላቅ የስነ ጽሁፍ ቅኔ። እስቲ ምዕራፍ 15 ዘጸአት ከቁጥር 1 ጀምሬ አነባለሁ። በዚያም ጊዜ ሙሴና የእስራኤል ልጆች ይህን መዝሙር ለእግዚአብሔር ዘመሩ፣ እንዲህ ብለው ተናገሩ። በክብር ከፍ ከፍ ብሏልና ለእግዚአብሔር እዘምራለሁ። ፈረሱንና ፈረሰኛው በባህር ጣለኝ፣ ጉልበቴም ዝማሬም እግዚአብሔር ነው። እንዴት ውብ ቅኔ ነው! እንዴት ጥልቀት ያለው ቅኔ ነው! መድኃኒቴም ሆነልኝ፣ ይህ አምላኬ ነው፣ አመሰግነውማለሁ። የአባቴ አምላክ ነው፣ ከፍ ከፍም አደርገዋለሁ። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። የፈርዖንን ሰረገሎች ሰራዊቱንም በባህር ጣላቸው። የተመረጡትን ሶስተኞች በኤርትራ ባህር ሰጠሙ። ቀላያትም ከደኗቸው፣ ወደ ባህር ጥልቀትም እንደ ድንጋይ ሰጠሙ። አቤቱ ቀኜ በኃይል ከበረ፣ አቤቱ ቀኜ ጠላቱን አደቀቀው። በክብሬ ብዛት የተነሱብህን አጠፋ፣ ቁጣዬን ሰደድ እንደ ገለባም በላቸው። በአፍንጫ እስትንፋስ ውሆች ተከመሩ፣ ፈሳሾቹም እንደ ክምር ቆሙ። በአፍንጫ እስትንፋስ ውሆች ተከመሩ፣ ቆሙ ማለት ነው። እንደ ግድግዳ ቆሙ፣ ፈሳሾችም እንደ ክምር ቆሙ። ማይሆን ነገር ሆነ። ይሄ ታላቅ ቅኔ ነው። ሞገዱም በባህር ውስጥ ረጋ። ያ የባህር ሞገድ የምናውቀው እየተንከባለለ ከፍተኛ የውሃን ክምችት እየረጨ የሚመጣው አሁን ረጋ። ማይበል የሚብለው ነገር የለም፣ ቆመ። ምክንያቱም ባህሩን የፈጠረው ማይበሉንም የፈጠረው የሰራዊት ጌታ እግዚአብሔር አዞታልና መሆን አለበት። ፈሳሾቹም እንደ ክምር ቆሙ፣ ሞገዱም በባህሩ ውስጥ ረጋ። ጠላትም አሳድጄ እይዛቸዋለሁ፣ ምርኮም ይካፈላለሁ፣ ነፍስም ትጠግባለች፣ ሰይፍንም ይመዛለሁ፣ እጅም ታጠፋቸዋለች አለ። ነፋሲን አነፈሲ ባህርም ከደናቸው። በኃይለኞች ውኆችም እንደ አረር ሰጠሙ። አሁን በአሁኑ ጊዜ ይሄ የጦር መሳሪያ አረር ወይም የኒውክሊየር አረር ተብሎ እንደሚጠራ ማለት ነው። በኃይለኞችም ውኆችም እንደ አረር ሰጠሙ። ቁጥር 11 ላይ አቤቱ በአማልክት መካከል እንዳንተ ያለ ማን ነው? ድንቅ የሆነ መረዳት ነው። በምስጋና እየተፈራ ጽድቅንም የምታደርግ በቅድስና እየከበረ እንዳንተ ያለ ማን ነው? ይህ ውብ የሆነ ቅኔ። ቀኝን ዘረጋ፣ ምድርም ዋጠቻቸው። በቸርነት የተቤዣቸው ሕዝብን መራ። በኃይሌ ወደ ቅዱስ ማደሪያ አገባሃቸው። አሕዛብ ሰሙ፣ ተንቀጠቀጡ። የዓለም ሰዎች ማለት ነው። ይሄን ሲሰሙ ተንቀጠቀጡ። ቅኔው ይሄን ይናገራል። በፍልስ ያዛቸው ይሄን ነገር ተሰማ በአለም ዙሪያ በዙሪያው ተግላላ ይሄ ነገር በአለም ዙሪያ ሁሉ ባለው ህዝብ በዛ ጊዜ በነበረው ቁጥሩ እንዳሁኑ ባይበዛ ማለት ነው ተሰማ ይሄን ነው የምናገረው ቁጥር 14 ላይ አይዛብ ሰሙ ተንቀጠቀጡ በፍልስጤምም የሚኖሩትን ምጥ ያዛቸው ይህን ሲሰሙ ምን አሁን ከዚህ ማን ያድነናል አሉ የዚያን ጊዜ የኤዶም አለቆች ደነገጡ የሞአብም ሀያላን መንቀጥቀጥ ያዛቸው በከነአን የሚኖሩ ሁሉ ቀለጡ አቤቱ ህዝብ እስኪያልፍ ድረስ የተቤዣው ህዝብ እስኪያልፍ ድረስ ፍርሃትና ድንጋጤ ወደቀባቸው በክንድም ብርታት እንደ ድንጋይ ዝም አሉ አቤቱ አንተ ታስገባቸዋለህ በርሽቲ ተራራ ትተክላቸዋለህ አቤቱ ለማደሪያ ባደረጊያው ስፍራ አቤቱ እጆች ባዘጋጁት መቅደስ እግዚአብሔር ለዘላለሙ እስከ ፍጻሜ ይነግሳል እግዚአብሔር ይመስገን ይህን ጊዜ ጠቅላላል ባለፉት ትምህርቶች እንደጠቀስኩት ይሄ በሙሉ ተሰማ በአለም በዛ በዙሪያው ባሉት ጆርሷን በሚወዱበት ምድር ባሉት ታላላቅ እና ብርቱ በሆኑት ሰዎች በራሳቸው ኃይል ተዋግተው ሊይዟቸው ሊዋጓቸው ሊያሸንፏቸው ለማይችሉት ለነዛ ብርቱ ሰዎች ሁሉ ተሰማ ምድር ቀለጠች የእግዚአብሔር ጠላቶች ደነገጡ እግዚአብሔርን ማያመልኩ ጣዖትን ሲያመልኩ የነበሩ የእስራኤልን አምላክ ሲቃወሙ የነበሩ ደነገጡ ይህንን ቅኔ እንግዲህ ይሄ እንደዚህ አይነት ቅኔ አሁን እግዚአብሔር አምላክ ያለና የሚኖር እኮ የምለው አሁን የመጣው እውቀት ሁሉ የስነ ጽሁፉ ሁሉ የታሪኩ ሁሉ እኮ ምንጭ እኮ የእግዚአብሔር ቃል እኮ ነው ለዛ ለዛማ እኮ ለዓለም ህግጋትም እኮ ምንጩ የእግዚአብሔር ቃል እኮ ነው መጽሐፍ ቅዱስ እኮ ነው የመጀመሪያ ህግ እኮ በሙሴ በኩል ለእስራኤል የሰጠው ነው አሁን በአለም ላሉት ህገ መንግስቶችና ህጎች ሁሉ መነሻ የሆነው የህጎች ሁሉ ምንጭ እግዚአብሔር ነው ስለዚህ ስነ ጽሁፉም ስነ ጽሁፉም ምንጩ እግዚአብሔር ነው የስነ ጽሁፉም እውቀት የፍልስፍና እውቀት ማለት ነው እግዚአብሔር የጥበብና የእውቀት ሁሉ ራስ ነው ለእሱ አዲስ የሆነ ነገር የለም ለእኛ አዲስ ይሁን እንጂ በስነ ጽሁፉ በሳይንሱ በቴክኖሎጂ ሳይንሱ የተደበቀው ነገር አውጥተን እግዚአብሔር በሰጠን ጥበብና መረዳት ችሎታ አንዳንድ ነገሮችን እኛ ለውጠን በሌላ መልክ ነገሮችን አበጃጀ ነው እንጂ እሱ የሰራቸው ነገሮች ናቸው ባለፉት ትምህርቶችም እንደጠቀስኩት እርሱ የጥበብና የእውቀት ራስ ነው ያለና የሚኖር ደግሞ ኢሳያስ በምዕራፍ 40 ላይ እንደዚህ ይላል ማንስ መከረው ይላል እግዚአብሔርን ማን መከረው እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው አይደክምም አይታክችም አስተዋሉም አይመረመርም ለደካማ ኃይልን ይሰጣል ጉልበት ሌለው ብርታትን ይጨምራል ብላቴኖች ይደክማሉ ይታክቱማል ጎበዛችሁ ፈጽሞ ይወድቃሉ እግዚአብሔርን በመተማመን የምጠባበቁ ግን ኃይላቸውን ያድሳሉና በዚያ ክፍል ውስጥ ነው እግዚአብሔርን ማን መከረው አማካሪውስ ማን ነው ይላል በችሎታ ውስጥ የሚመስለው ማን ነው እንደ እግዚአብሔር ያለ ማን ነው ይላል ኢሳያስ በእውቀትም በጥበብም ሁሉ አሁን እኛ የምናያቸው አዲስ የሚመስሉ ነገሮች ለእኛ አዲስ ሆኑ እንጂ ለእግዚአብሔር አዲስ አይ እግዚአብሔር የእውቀት ሁሉ እራስ ነው ልክ አሁን በዚህ ክፍል ውስጥ የምናየው ይሄንን ነው እንግዲህ ያው በትምህርቱ ውስጥ ደጋግመን እንዳነሳ ነው ይሄ ጌታ እግዚአብሔር ለዓለም ህዝብ ሁሉ እርሱ ብቻ አምላክ እንደሆነ የእስራኤል አምላክ ብቻ የዕብራውያን አምላክ ብቻ የሙሴ አምላክ ብቻ እርሱ ብቻ አምላክ እንደሆነ ሌሎቹ ሁሉ የስህተት አምላኮች የጣዖት አምላኮች የሴጣን አምላኮች እንደሆኑ ለማስረገድ እግዚአብሔር ይህንን ዝናና ይህንን መልእክት ለዓለም ህዝብ ሁሉ ማስተላለፍ በፈለገው መሰረት በፈርዖን እና በሰራዊቱ በህዝቡም እግዚአብሔር የሚለው ባለመስማት ምክንያት አምላክን አድርጎ እግዚአብሔር ደግሞ ሌላ ታላቅ ክብር ተቀዳጅቶ መልእክት ለዓለም ሁሉ እያስተላለፈ እነዚህ ሰዎች ሁሉ ፈሩ። እግዚአብሔር እንደዚሁ ለሕዝቡ ለእስራኤል ሞገስ ሆነላቸው፣ እንደተናገረው አደረገ። ቁጥር 19 ላይ እንደሚናገረው የፈርዖን ፈረሶች ከሰረገሎቹ ከፈረሰኞቹም ጋር ወደ ባህር ገቡ። እግዚአብሔርም የባህሩን ውሆች መለሰባቸው። የእስራኤል ልጆች ግን በባህሩ መካከል በየብስ ሄዱ። የአሮን ሂድ ነቢቱ ማርያም ሂቱ ነቢቱ ማርያምም እንደዚሁ ቅኔ ተቀኘች። ቅድም ትልቅ ቅኔ የተቀኘው የእግዚአብሔርን ጥበብ በዚህ በስነ ጽሁፍ ውስጥ እንደምናይ ጥልቅ የሆነው ነገር በአሁኑ ዘመን ራሱ ለወደፊትም በምንም መለኪያ ቢሆን ይህ ድንቅ የሆነ ቅኔ ቅኔዎቹ ጥበብ ሁሉ ከእግዚአብሔር መሆኑንም በዚሁ መንገድ እንግዲህ እንድናየው ማለት ነው። ልክ እሷም አሁን ቅኔ ትቀኛለች፣ ከበሮ ይዛ ማለት ነው። ከበሮ በእጇ ወሰደች። ሴቶቹም ሁሉ በከበሮና በዘፈን በኋላ ወጡ። ማርያምም እየዘመረች መለሰችላቸው፣ በክብር ከፍ ከፍ ብሏልና ለእግዚአብሔር ዘምሩ፣ ፈረሱና ፈረሰኛው በባህር ጣሬ ትላለች። እሷም ይህንን ቅኔ ትቀኛለች። ለእስራኤል ልጆች ታላቅ ፈስታ፣ ያ ታላቅ የሞት ደመና ተገፈፈ፣ ስጋታቸው ተወገደ። የመጨረሻ አስጨናቂውና የረገጣቸው ያስጨነቃቸው ለብዙ አመታት ኑሯቸውን መርሃ ያደረገው ያ ከባድ ጭቆና ከላያቸው ላይ ለአንዴና ለመጨረሻ ባህር ውስጥ ሰለመ። ፈረሱንና ፈረሰኛውም በባህር ጥሏልና ሙሴም እስራኤልን ከኤርትራ ባህር አስጓዘ። ወደ ሱሪ ምድረ በዳ ወጡ። በምድረ በዳም 3 ቀን ሄዱ፣ ውሃም አላገኙ። ከዛ ደግሞ አሁን በምድረ በዳ ውሃም የማይገኝበት ቦታ ነው። ሌላ ተአምር ደግሞ እዚህ ላይ ይሰራል። ወደ ማራም በመጡ ጊዜ የማራ ውሃ መራራ ነበረና ሊጠጡ አልቻሉም። ስለዚህ የዚያ ስፍራ ስም ማራ ብሎ ተብሎ ተጠራ። ህዝቡም ምን እንጠጣለን ብለው በሙሴ ላይ አንጎራጎሩ። ሙሴም ወደ እግዚአብሔር ጮኸ። እግዚአብሔርም እንጨትን አሳየው፣ በውሃውም ላይ ጣለው፣ ውሃውም ጣፈጠ። በዚያም ስርዓትንና ፍርድን አደረገላቸው። በዚያም ፈተናቸው። እርሱም አንተ የአምላክን የእግዚአብሔርን ቃል አጥብቀህ ብትሰማ፣ በፊቱም የሚበጀውን ብታደርግ፣ ትእዛዙንም ብታደምጥ፣ ስርዓቱንም ሁሉ ብትጠብቅ፣ በግብፃውያን ላይ ያመጣሁትን በሽታ አላደርስብህም፣ እኔ ፈዋሽ እግዚአብሔር ነኝና አለ። እነርሱም ወደ ኤሊም መጡ። በዚያም 12 የውሃ ምንጮች፣ 70 የዘንባባ ዛፎች ነበሩበት። በዚያም በውሃ አጠገብ ሰፈሩ ይላል። እንግዲህ እግዚአብሔር በዚያም ስፍራ ውሃ ባጡ ጊዜ ያንን መራራ የሆነውን ውሃ ሙሴ እንዲፈውሰው ማለት ነው። እንጨትን እንዲጥል ባዘዘው መሰረት እንጨቱን በውሃው ላይ ሲጥል መራራ የነበረው ውሃ ጣፋጭ ሆነ። እዚህ ላይ የምንገነዘበው ምንድን ነው? በእያንዳንዱ እርምጃ እግዚአብሔር የእስራኤልን ሕዝብ እያሰለጠነ ነው። ሙሴን ራሱንም እያሰለጠነው ነው። አሮንንም እያሰለጠነ ነው። አሁን ብዙ አዳዲስ ነገሮች በሆኑ ቁጥር እነ ሙሴም ስለ እግዚአብሔር ታላቅነት የበለጠ እየተረዱ ነው። የእስራኤልም ሕዝብ ማለት ነው። ታዲያ አሁን እዚህ ላይ ያንን ሁሉ ሲያደርግ እግዚአብሔር አንድ ሁኔታ ያስቀምጣል። አንተ የአምላክን የእግዚአብሔርን ቃል አጥብቀ ብትሰማ፣ በፊቱም የሚበጀው ብታደርግ፣ ትእዛዙንም ብታደምጥ፣ ስርዓቱንም ሁሉ ብትጠብቅ፣ በግብፃውያን ላይ ያመጣሁትን በሽታ መቅሰፍት አላመጣም። ስለዚህ ምን እያለ ነው? ይህንን ሁሉ ያደረኩትን በጸናች ክንዱና በታላቅ ክብሩና ስልጣኑ ያወጣህን እግዚአብሔርን አምልክ። በፊቱ በቅድስና ተማላል፣ ለሱ ተገዛ ነው። ካልተገዛ ይህ በምሳሌ ላይ የመጣው መቅሰፍትና በሽታ ሙሉ ሊመጣ ይችላል። ስለዚህ ሁኔታው ምንድን ነው? ይህንን አድርግ። ይህንን ግልጽ ባህል መልእክት ነው፣ ህግ እየሰጣቸው ነው። በእርግጥ በኋላ ደግሞ ህግ ጠቅላላ በኮሬብ ተራራ ላይ እስራኤል አስሩቱን ትእዛዛት የሚታዘዝበትን ህግ መስጠቱ ደግሞ የሚታወቅ ነው። ግን አሁን እግዚአብሔር ቀስ በቀስ ይሄን የመባረክ የመታደግ ነገር ከጠላትም የመታደግ ነገር ከሁኔታ ጋር የተያዘ መሆኑ እሱም እግዚአብሔርን እንዲገዙ ለእግዚአብሔር እንዲገዙ እግዚአብሔርን እንዲታዘዙ ባይታዘዙና ባይገዙለት በእነዛ በጣናቶቻቸው የሆነው ችግርና መከራ ቁጣና መቅሰፍት ሊደርስ እንደሚችል እግዚአብሔር እያስጠነቀቀ ነው። ስለዚህ በእግዚአብሔርና በእስራኤል መካከል የነበረው ግንኙነት የምን ግንኙነት ነው? ከመታዘዝ ጋር፣ እግዚአብሔርን ከማምለክ ጋር የተያያዘ። ባልታዘዙ ጊዜ ደግሞ ይሄ ነገር ሁሉ በረከቱ፣ ጥበቃው ሙሉ ይወሰድባቸው ነበር። አብዛኛው የእስራኤል ህዝብ ታሪክ በምናይበት ጊዜ እግዚአብሔር አምላካቸውን ትተው ያንን ያስጠነቀቁትን ያስተማሩትን ነገር ትተው ወደ አሕዛብ ስርዓት ሲመለሱ የአሕዛብን አማልክት ማምለክ ሲጀምሩ አምላካቸውን እግዚአብሔርን መከተል ሲተውና አሕዛብ የሚሰሩትን ከንቱ ነገር ማድረግ ሲጀምሩ የእግዚአብሔር ቁጣ በእነሱ ላይ ይወርድ ነበር። ቅጣቱ በጣም ልክ በአሕዛብ ላይ ከሚደረገውም ያልተናነሰ የሚያዋርድ ቅጣት ነበር። ስለዚህ በእግዚአብሔርና በእስራኤል መካከል ያለው ግንኙነት የመታዘዝ ግንኙነት፣ የማምለክ ግንኙነት፣ ለእርሱ ክብር ሲኖሩ የእግዚአብሔር ክብር ከነሱ እንደማይለይ እንጂ የፈለጉትን ቢያደርጉ እግዚአብሔር ከነሱ ጋር እንደሆነ የሚያረጋግጥ ነገር አንመለከት። ይሄ ዛሬም ለእኛም ደግሞ በአዲስ ክዳን ቤተ ክርስቲያን የክርስቶስ ኢየሱስ ካልዮ ልጅ ማለት ነው ወይም ደግሞ የሰው ልጆች ሁሉ እግዚአብሔርን እስከታዘዙ ድረስ ልክ ለእስራኤል ልጆች የገባው ቃል ኪዳን እስከታዘዛችሁ የምድርን በረከት ትበላላችሁ፣ እምቢ ብትሉ ግን ሰይፍ ይበላችኋል፣ መቅሰፍት ይበላችኋል የሚለው ነገር ይሰራል ማለት ነው። ዛሬም በቤተ ክርስቲያንና በእግዚአብሔር መካከል ያለው ግንኙነት ከመታዘዝ ጋር የተያዘ ነው። ቤተ ክርስቲያን ታዛ፣ ምእመናን ታዘው ለጌታ ለእግዚአብሔር እስከተገዙ ድረስ የበረከት ሁሉ ክብር ሁሉ ሞገስ ሁሉ ከእነሱ ጋር እንደሆነ መታዘዝን ሲተው ግን እግዚአብሔር ልክ ከእስራኤል ጋር ያለው ነገር እንዳደረገው አደጋ፣ መቅሰፍት፣ ችግር፣ ጉስቁልና፣ ማጣት፣ ተስፋ መቁረጥ፣ መጣል፣ ጥበቃ ማጣት ሁሉ እንደሚሆን ማለት ነው። በእስራኤልና በእግዚአብሔር መካከል ያለው ቃል ኪዳኑ ነገር ዛሬ በቤተ ክርስቲያንና በእግዚአብሔር መካከል እንዳለ መሰረት ሚመናንም ከእግዚአብሔርም ራሱ የምንፈልገው ነገር ጠይቅን የማግኘት መብታችን ለጌታ ስንገዛ ብቻ ነው። ይህ ለማንም ለዓለም ሕዝብ ጌታን ለተቀበለ ሁሉ እኩል የተሰጠ መብት ነው። እግዚአብሔር ከአብርሃም ከይስሐቅና ከያዕቆብ ጋር የገባው ቃል ኪዳን በዛ ምክንያት ከእስራኤል ጋር የተለየ ያ የገባበት ቃል ኪዳን እስራኤልንም የሚያስብበትን ነገር አሁንም ያልጣለ ያንንም አሁንም ባይረሳም ያ የተለየ ነገር እንዳለ ሆኖ ነገር ግን ለዓለም ሕዝብ ሁሉ እግዚአብሔር ሊሰጥ ያለው በረከት ልክ በዚህ መከር ከመታዘዝ ጋር የተያዘ ማለት ነው። እግዚአብሔርን እየደፈር የእግዚአብሔር ልጆች ነን ብለን እንደፈለግን መዝናናት እንደማንችል ማለት ነው። የፈለግን አገልጋዮችን ብንሆን ማለት ነው። እዚህ ላይ ሙሴም የሚታወቀው አሮንም የሚታወቁት የእግዚአብሔር የአምላካቸውን ፈቃድና ሀሳብ በጥንቃቄ እሱ ባሳየው መንገድ በመታዘዝ ነው የሚታወቁ። ከዚህም የተነሳ በአምላካቸው በእግዚአብሔር ፊት ሞገስ ነበራቸው። ዛሬ አገልጋዮችም ቢሆኑ ልክ እንደ ሙሴና እንደ አሮን እንደ ሌሎቹም ትልቅ ምስክርነት እንዳላቸው በብሉይ ኪዳን ዘመን እንደነበሩት ነቢያትና አገልጋዮች ለጌታ ክብር እርሱ እንዳሳየን መስራትን የእሱን የልቡን ሀሳብ ማገልገልን ካልጠበቅን እግዚአብሔር ከእኛ ጋር ነው ማለት አንችልም። በቤተ ክርስቲያን ስለሆነ እግዚአብሔር ከእኛ ጋር ነው ማለት አንችልም። እግዚአብሔር ከእኛ ጋር የሚሆነው የልቡን ሀሳብና ፈቃዱን እርሱ እንዳሳየን ስንሰራ ብቻ ነው። ከዛ ውጪ ግን ስናጠፋ ያስጠነቅቀናል እንድንመለስ። ያንን አሳክፎ አልመለስን እግዚአብሔር እንዲቀጣ እግዚአብሔር ደግሞ እርሱን የማይፈሩትን በስሙ እንኳን እርሱን አመን የሚሉትንም እግዚአብሔር ሊቀጣ ይችላል። ይሄ ማለት መቃቢ ሊሆን ይችላል፣ ወንጌላዊ ሊሆን ይችላል፣ ቄስ ሊሆን ይችላል። በተፈለገበት የእምነት የአገልግሎት ስም ያለው በሰው ፊት የከበረ ነገር ግን በእግዚአብሔር ፊት የቀለለ ሊሆን ይችላል። ማንም አገልጋይ ቢሆን ምንም አገልግሎት ቢሆን የሚፈተነው በእግዚአብሔር ፊት ነው። እኛ የምናስመስለው ነገር ሁሉ በእግዚአብሔር ፊት ግልጽ ነው። እግዚአብሔር ደግሞ ጸጋውንና ኃይሉን ክብሩንና ሞገሱን የሚሰጠን እኛ በምናስመስለው መንገድ ሳይሆን እሱን ልናመልከው በትክክል ራሳችን በቅንነት በሰጠንበት መልክ ነው። ከእርሱ የሚሰውር ነገር ስለሌለ ሳናቅ አንዳንድ ጊዜ እግዚአብሔርን ከእግዚአብሔር ልንደበቅ እንሞክራለን። ከሰው ደብቀን ይሄ ነው። ለምሳሌ አሁን ተንኮል ማለት በጣም ስውር በሆነ መንገድ ክፉ ስራ መስራት ማለት ነው፣ በማይነቃ መንገድ ማለት ነው። እንደዚህ አይነት ነገር ጸያፍ ነው። በስውር የሚሰራ ማንኛውም በእግዚአብሔር ፊት ውርደትና ክብር ያልሆነው ነገር ውርደት የሆነው ክብር ያልሆነው ነገር ሁሉ በአገልጋዮችም ዘንድ በማና በሚመኑ ዘንድ በዓለምም ሕዝብ ዘንድ ሲያይ እግዚአብሔር ያዝናል። በተለይ ይሄ ነገር ደግሞ አገልጋዮች በሆን የበለጠ ለጌታ መገዛት ከኛ ይጠበቃል ማለት ነው። እንግዲህ በእስራኤልና በእግዚአብሔር መካከል ያለው ግንኙነት ከመታዘዝ ጋር የተያዘ ነው። በእኛና በእግዚአብሔር መካከል በዚህ ዘመን ባለን ክርስቲያኖችም እና በእግዚአብሔር መካከልም ያለን ግንኙነት ከመታዘዝ ጋር የተያዘ ነው። ክርስቲያን ነው እየተባል የእግዚአብሔርን እግር ብንጥስ በትም ክርስቲያኖች ነን እንጂ በእውነት ክርስቲያኖች አይደለም። እግዚአብሔር ከእኛ ጋር አይደለም። የእግዚአብሔርን ስም እየጠራን እናገለግላለን እያል ነገር ግን እግዚአብሔር የማይፈልገው ነገር ብናደር ቅንዓትም፣ ተንኮልም፣ ምቀኝነትም፣ ዘረኝነትም፣ ማሰናከልም፣ መክፋትም፣ አድሏዊነትም፣ ሌሎች ሁሉ የኃጢአት ምንጭ የሆኑት በግልጽም በስውርም የሚገለጹ ነገሮችን ጌታን እናገለግላለን እያልን የምናደርግ ከሆነ እግዚአብሔር ከእኛ ጋር አይደለም። እግዚአብሔር ከእኛ ጋር እንዲሆን ልክ እግዚአብሔር ለሙሴ ለእስራኤል ልጆች እንደተናገረው እናንተ በታዘዛችሁ ጊዜ እነዚህ በግብፃውያን ላይ የደረሱት መቅሰፍቶች፣ በሽታዎች አይደርሱባችሁም። ነገር ግን ባታደርጉ እናንተ ሕዝቤ ብትሆኑ ይህን መታዘዝ ብታቆሙ ይደርስባችኋል እንዳለው ማለት ነው። እውነትም ደግሞ እንደተናገረው እስራኤል ፊቱን በመለሰ ጊዜ ብዙ ጊዜ እንዳየ ነው። እስራኤል የመጨረሻ ውርደት የተዋረደበት ሁኔታ እንዳለ እናውቃለን። ቤተ ክርስቲያንን የእግዚአብሔርን ዓላማ ልታስኬድ ነው። በዚህ ዘመን በዚህ በመጨረሻው ዘመን የእግዚአብሔርን ሞገስ የሚታሸንፍ ቤተ ክርስቲያን ታስፈልጋለች። የእግዚአብሔርን ሞገስ ያሸነፉ ክርስቲያኖች ያስፈልጋሉ። በህይወት የሚኖሩ የቆረጡ እንደነ ሙሴና እንደነ አሮን ለእሱ ክብር ሊኖሩ ከነዚህ ጋር እግዚአብሔር ይሆናል። በስም ግን ክርስቲያን በስም ቤተ ክርስቲያን ተብለው ግን እግዚአብሔርን ዓላማና ሀሳብ የማያስኬዱ የራሳቸውን ዓላማና ሀሳብ ከሚያስኬዱት ቤተ ክርስቲያንና ግለሰቦችም ክርስቲያኖችም ከሚባለው በዓለም ዙሪያ ካሉት ጋር እግዚአብሔር ከነሱ ጋር አይደለም። ይሄ ባለፉት ትምህርቶችን አንስቼዋለሁ፣ አሁንም ደጋግሜ አነሳለሁ። የትምህርቱ ዋናው መልእክት፣ የትምህርቱ ዋናው አንኳር ሀሳቡ ምንድን ነው? የመንፈስ ቅዱስ ስራና የጸጋ ስጦታዎች አጠቃቀም የሚል ነው። የመንፈስ ቅዱስ ስራ ምንድን ነው? የጽድቅ ስራ ነው። እሱም ደግሞ በባሪያዎቹ በኩል እግዚአብሔር መንፈሱን ይገልጻል አለም ለሰዎች ደህንነት፣ ለጽድቅ፣ ለቅድስና፣ ለእውነት አካሄድ እግዚአብሔር መንፈሱን ይገልጻል። የሚገልጸው በባሪያዎቹ በኩል ነው። በባሪያዎቹ ደግሞ በኩል የሚገልጸው እኛ ባሪያዎች ሲሆን እኛ ሁላችን የእሱን ዓላማና ሀሳብ ወደ ግራም ወደ ቀኝም ሳናጣምም ስንተገብረው ነው። በእኛ በኩል ነው መንፈሱን የሚገልጸው። የመንፈስ ቅዱስ ስራ ደግሞ ትልቁ ምንድን ነው? ጽድቅና ፍትህ በዓለም እንዲሰፍን ነው። ደህንነት ለዓለም እንዲሰፍን ነው። በኢየሱስ ክርስቶስ በማመን ያንን ለመፈጸም እኛን በኢየሱስ ክርስቶስ ያመንን እኛን ነው የሚጠቀመው፣ ቤተክርስቲያንን ነው። ቤተክርስቲያን ደግሞ በኢየሱስ ክርስቶስ ያመኑ ሰዎች የዚህ ማህበር ህብረት ናት። ከነዛም ውስጥ ደግሞ የበለጠ ለእግዚአብሔር አላማ ራሳቸውን ሊሰጡ ራሳቸውን ያዘጋጁትን ነው የሚጠቀመው እግዚአብሔር። ልክ በሙሴ ራሱን የእግዚአብሔር ድምፅ ሰምቶ እንደ ታዘዘ እንደ ተጠቀመ፣ ዛሬም እግዚአብሔር በመንፈሱ ይህንን ሊሰራ ይችላል። ለእሱ አላማዩ ለእሱ በቅንነት መንፈስ እስከሆነ ድረስ ማለት ነው። አላማው ይሄ ነው። የመንፈስ ቅዱስ ስራ ለእግዚአብሔር ክብር፣ ለሰዎች ክብር ሳይሆን ለእግዚአብሔር ክብር፣ ለሰዎች ጥቅም እኛ እንድንጠቀም በማመን የእሱ ስራ አይተን ማለት ነው። እንደ ፈርዖንና እንደ ፈርዖን ሰራዊት እንደ ግብፅ ህዝብ ባለመታዘዝ እንዳንቀጣ እሱ የሚለው ነገር ባለመስማት ማለት ነው። ይህንን መንፈስ ቅዱስ የሚገልጸው ታላላቅ ታምራት ሆነ በተለያየ መንገድ ደግሞ እግዚአብሔር ሰዎች የሚለውጡበትን የመንፈሱን አሰራር በሚያሳይበት ጊዜ ባለማመን እልከኝነት እና በትዕቢት ያንን ባለመቀበል እንዳንቀጣ ደህንነቱም እንዳመልጠን ያንን ሲያሳይ ደግሞ እኛ እርሱን አምነን እንድንታዘዘው እግዚአብሔር የመንፈስ ቅዱስን አሰራር በባሪያዎቹ በኩል ይገልጻል። ልክ በሙሴ ዘመን የእግዚአብሔር መንፈስ እንደሰራ ዛሬም ሊሰራ ዝግጁ ነው፣ እየሰራም ይገኛል። በሚታዘዙት ባሪያዎች በምትታዘዘው ቤተ ክርስቲያን በኩል ማለት ነው። ዛሬም እግዚአብሔር በቃሉ እየተናገረ ነው። ያኔ ደግሞ በሙሴ ጊዜ የነበረው ትምህርት ዛሬ በቃሉ ውስጥ እንዳለ እሱን አሁን እየተነጋገር ነው ያለ። ልክ በሐዋርያ ዘመንም እግዚአብሔር ቃሉንና እውነቱን የፍትህ ወንጌል የነጻነት ወንጌል የክብር ወንጌል የሰላም ወንጌል የኃይል ወንጌል የደስታ ወንጌል ሰዎች እርስ በርሳቸው በሰላም እንዲኖሩ የሚያደርግ ወንጌል ያንን ወንጌል ለማስፋፋት ሐዋርያት በተነሱበት ጊዜ ከነሱ ጋር ነበረ። እግዚአብሔር በሚያስደንቅ ሁኔታ በሐዋርያ ዘመን ባለፉት ትምህርቶች እንዳየ ነው ሲሰራ ነበረ። የእግዚአብሔር መንፈስ በብሉይ ኪዳን ዘመን በነሙሴ ጊዜ ከዛም ቀጥሎ ባሉት በብዙ በብሉይ ኪዳን ዘመናት ሁሉ እግዚአብሔር በድንቅ ሁኔታ በመንፈሱ ይሰራ ነበረ። በሐዋርያት ጊዜም ይሰራ ነበረ፣ ዛሬም ይሰራል። የእግዚአብሔር መንፈስ ለማገልገል በዚህ አይነት ቆራጥነት በቅንነት ስንነሳ የእግዚአብሔር መንፈስ ይሰራል። የእግዚአብሔር መንፈስ ግን ከሸንጋዮች ጋር አይሰራም፣ ከተንኮለኞች ጋር አይሰራም፣ ከምቀኞች ጋር አይሰራም፣ ከክፎች በጭንቆላና በአስማት ከሚሄዱት ጋር አይሰራም። ይቃወማቸዋል፣ ያፈርሳቸዋል። የእግዚአብሔር መንፈስ ራሳቸውን በኢየሱስ ክርስቶስ ስም ለቀደሱት ላባመኑት ለአገልግሎቱም ደግሞ ራሳቸውን ለሰጡት እሱን ሊያመልኩት ለቆረጡትና በፈቃደኝነት ወደው ራሳቸውን ለኢየሱስ ክርስቶስ በሰጡት ሰዎች ህይወት በቅዱሳን ህይወት የእግዚአብሔር መንፈስ ዛሬም ይሰራል። ዋናው መልእክት ይሄ ነው። እንዳንረሳ እስክንጨርስም ድረስ የትምህርታችን ርዕስ ምንድን ነው? የመንፈስ ቅዱስ ስራዎችና የጸጋ ስጦታዎች አጠቃቀም። መንፈስ ቅዱስ ስራውን በባሪያዎቹ የሚሰራው ውዥንብር ውስጥ ያሉት የእግዚአብሔርን ህልውና ተረድተው ጥርጣሬያቸው፣ ጥያቄያቸው ተመልሶላቸው እርሱን እንዲያመልኩ ነው። በባሪያዎቹ በኩል ደግሞ የመንፈሱን አሰራር ይገልጻል። የመንፈስ ቅዱስ አሰራር ይሄ ነው። የጸጋ ስጦታዎችም ታምራትም የሚደረጉት ልክ አሁን በነ ሙሴ ጊዜ የሆነው በሐዋርያት ጊዜ የሆነው አይነት በእኛም ጊዜ አሁን የተለያዩ አይነት ለምሳሌ ሙታን የመን ሙታን ሊነሳ ይችላል ተብሎ አይጠበቅም። ግን በኢየሱስ ክርስቶስም ሙታን ቢነሳ በኢየሱስ ክርስቶስም እውር ምንም ለሰላሳ ለአርባ ዓመት ወይም ደግሞ ሙሉ በሙሉ በተረጋገጠ መንገድ የማየት እድል ፈንታ የሌለ እውር የሆነ ሰው ቢያይ ሙሉ በሙሉ ጆሮ የመስማት እድል የሌለው ለመስማት የሚያስችሉ የሰውነት ክፍሎች ሙሉ በሙሉ ከጥቅም ውጭ የሆነበት ሰው ቢሰማ ደንቆሮ ቢሰማ ሌሎችም ተአምራቶች ቢደረጉ ይሄ አላማው ምንድን ነው? የእግዚአብሔርን ህልውና አይተው የማያውቁትና የተምታታባቸው ሰዎች ትክክለኛው ነገር ተረድተው አምላካቸውን እግዚአብሔር እንዲያመልኩ በልጁ በኢየሱስ ክርስቶስ እንዲያምኑ ነው አላማው። ይሄ ነው የጸጋ ስጦታ። በወንጌል እንዲያምኑ ጥርጣሬያቸውን ለማስወገድ ነው። ያኔ ደግሞ በባሪያዎቹ ላይ ይህንን የጸጋ ስጦታ ሰጥቶ ያደርጋል። ነገር ግን ያን በሚደረግበት ጊዜ ደግሞ የጸጋ ስጦታ አንዳንድ ጊዜ እኛም እንፈተንና ክብርም በቀጥታም ሆነ በተዘዋዋሪ በመፈለግ ለራሳችን ማድረግ ስንፈልግ ደግሞ ሌላ ጸያፍ ሌላ ስህተት ይሆናል ማለት ነው። ስለዚህ የመንፈሱን ስራ ዛሬም እግዚአብሔር የዓለምን ሕዝብ ለማዳግ በባሪያዎቹ በኩል ሊጠቀም ዝግጁ ነው። አንድ ዛሬም ማለት ነው የጸጋ ስጦታዎችም ይሰራሉ። የእምነት ጉዳይ ነው፣ የመሰጠት ጉዳይ ነው ማለት ነው። ዋናው ሀሳብ ዋናው የትምህርታችን ዋናው ርዕስ ይሄ ስለሆነ ይሄ እንዳይዘነጋ ብዙ ዝርዝር ነገሮችም የገባ ነው። ከዚሁ ጋር በተያያዘ ነው በአሁኑ ዘመን የእግዚአብሔር መንፈስ ይሰራል ወይ፣ በጥንት ይሰራ የነበረው ዛሬ ይሰራል ወይ የሚለውንም ነገር እግዚአብሔርም ቃል በሚደግፈው መንገድ እኛም ደግሞ በህይወታችን እንዳየ ነው እኛም መመስከር እንደምንችለው አዎ ይሰራል። እነዛ ድንቅ ታምራት በአሁኑ ዘመን ሊሰሩ ይችላሉ፣ አዎ ይሰራሉ። ነገር ግን ሲሰሩ ደግሞ በአግባቡ እንጠቀም፣ ለእግዚአብሔር ክብር እንጠቀም፣ ለዓለም ህዝብ ጥቅም እንጠቀም፣ እንዲድኑ የዓለም ህዝቦች ለማለት ነው። ዋናው ሀሳብ ይሄ ነው። በዚህ ስር ነው እየተነጋገርን ያለ ነው ማለት ነው። እንግዲህ ሀሳቡ ይሄ ነው። ትምህርቱን በምናይበት ጊዜ ይቀጥላል። ከዛም በኋላ የእስራኤል ልጆች ልክ በሙሴ የጀመረው ስራ ታላላቅ ታምራቶቹ አሁንም እንደቀጠሉ ናቸው። ይህንን በሙሉ ተነጋግረን ጨርስ ብንል ትምህርታችን ከሚገባ በላይ ይራዘማል። ያ እንዳይሆን የግድ እስካሁን ያሉትን ባየንበት መሰብሰብ መቻል አለብን። ሌላው ቀጥሎ ያለው እንግዲህ ርዕሱ በርዕሱ እንደሚታየው ሁለት ዋናው ትልቁ ርዕስ ሁለት ንዑስ ርዕሶች አሉት ማለት ነው። ንዑሳን ርዕሶች አሉት። የመንፈስ ቅዱስ ስራዎችና የጸጋ ስጦታዎች አጠቃቀም የሚለው ነው። እስካሁን የመንፈስ ቅዱስ ስራዎች ከጥንት ጀምሮ ያለው በብሉይ ኪዳን እንደገና በሐዋርያት ዘመን አይተናል። ቀደም ብለን አሁን በብሉይ ኪዳን እየሰራውን እያየ ነው ያለ ነው። በአሁኑ ዘመን ይሰራል ወይ የምለው አዎ ይሰራል የምለው ነገር እያነሳን ነው። እንዲያው በብዙ ሁኔታ በስፋት ባይዘገብም በብዙ ቦታም ደግሞ በመጽሐፍት ውስጥ እነዚህ ነገሮች ጌታ በዘመኑ እየሰራ ያለው ነገር ማየት እንችላለን። ብዙ በመጽሐፍ ውስጥ የተጻፉ ነገሮች አሉ። እኛም የምናያቸው በዓለም ዙሪያም ያሉት እግዚአብሔርን የሚያመልኩ እግዚአብሔርን በሚያመልኩ ሰዎች አካባቢ ያሉ ደግሞ እግዚአብሔርን የማያመልኩ ሰዎች ያዩቸው ድንቅ ታምራቶች የሚደረጉበት ሁኔታ አለ። ይህንን የመንግስትን ወንጌል ከመጨረሻው ዘመን በፊት ለዓለም ሕዝብ ሁሉ ለማድረስ ማለት ነው ይሰራል። እንግዲህ ሁለተኛው ኒውስ ሪስ ማለት ነው የጸጋ ስጦታዎች አጠቃቀም የሚለው ነው። እስካሁን የመንፈስ ቅዱስ ስራዎች በሚለው ነው እየተነጋገርን ያለ ነው። ከትንሽ ጊዜ በኋላ ምናልባት ከአንድ ወይም ከሁለት ትምህርት በኋላ የጸጋ ስጦታዎች አጠቃቀም የሚለውን ወደዛ ውስጥ እንገባለን ማለት ነው። እንግዲህ እግዚአብሔር አምላካችን በሙሴ አማካይነት ይህንን ነገር አደረገ። እንደምናየው ሲሄዱ በበረሀ 40 ዓመት እንደተጓዙ ነው። ብዙ ጊዜ የማጉረምረም ነገር እናያለን። የሆነ ነገር ሲያጡ የድሮ እግዚአብሔር የሰራውን ይረሱ እና ሲያጉረመርሙ እናያለን። ይህ የሰው ባህሪ የሰው አስቸጋሪ ነው። ይህን ሁሉም አይተው ማለት ነው። ልክ በዚህ መልክ እግዚአብሔር በህይወታችን ታላላቅ ነገሮችን አድርጎ ደህንነትን ሰጥቶን ካሰብነው በላይ በህይወታችን ድንቅ ነገሮችን አድርጎ አንዳንድ ጊዜ ያንን ስንለማመድ ቆይተን ፈተናና ችግር ሲመጣ ያንን እግዚአብሔርን ስራ እንረሳለን። እንዳንረሳ እንዳ ለዚህ ነው ከሰጢም ጀምሮ እስከ ገልግላ የመራህን እግዚአብሔርን አትርሳ እያለ በዚህ በብሉይ ኪዳን ውስጥ ለእስራኤል ልጆች ማስጠንቀቂያ ይሰጣል። የእስራኤል ልጆች ግን ብዙ ጊዜ ድክመት ይታይባቸዋል። ጉዞ አሰልቺና አስቸጋሪ ቢሆንም ነገር ግን የሰራውን ይህንን ድንቅ ስራ የሰራውን ከማጉረምረም ይልቅ ምን ማለት ነበረባቸው? ከዚህ በፊት ይህንን ድንቅ የሰራ አምላክ ያዳንከን አምላክ ዛሬ ባክ እንግዲህ ተቸግረናል፣ እርዳን ማለት ሲገባቸው ለምን ያጉረመርማል ማለት እኔ ማጉረም ደግሞ ነው አሁን መጠየቃቸው ስህተት አይደለም። ችግር ሲኖር እኛም ወደ አምላካችን ወደ እግዚአብሔር መጸለይ ይገባናል። ነገር ግን ማጉረምረሙን እግዚአብሔር አልወደደው። ብዙ ጊዜ በማጉረምረም መልክ አንድ ነገር ሲያጡ፣ ውሃ ሲጠፋ አጉረመረሙ፣ ምግብ የሚበሉትን በበረሃው ሲያጡ አጉረመረሙ። እግዚአብሔር በእያንዳንዱ ጊዜ ደግሞ ታምራትን እየሰራ ደግሞ በእሱ ላይ ያላቸውን እምነት እንዲያጠነክሩ ደግሞ እነሱ ቢያጉረመርሙ እግዚአብሔር አላጠፋቸው፣ እያስተማራቸው እያሳያቸው የእርሱን ታማኝነት እያሳያቸው መራቸው። ማጉረምረም አይገባንም። በእግዚአብሔር በአምላካችን ታምነን ልንጠይቅ ይገባናል። ስንጨነቅ ተጨንቅናል ማለት እኮ ችግር የለው። እግዚአብሔርም ያየዋል፣ እኛም እናየዋለን። ሊያጠፋን የመጣ ጠላት እያለ መቼም አይ አሁን በጣም ምንም ችግር የለም ልንል አንችልም። ችግሩ እሱ አይደለም። ጌታ ሆይ ጠላቶቻችን እዚህ መጥቷል እርዳት ብንል ይሄ እግዚአብሔርን ያሰፈ ልጆች በእኔ ላይ ታምኗልና ነው። ነገር ግን ስናጉረመርም ደስ አይልም። በኋላ ምግብን ባጡ ጊዜ በእንግዲህ በበረሃ ውስጥ አሁን በሚቀጥሉት ወደፊት ዘልቅን ብናነብ የምናየው ነው። 40 ዓመት ባለመታዘዛቸው ምክንያት ጉዟቸው ሁሉ ተራዘመ። እያጉረመረሙ አንዳንድ ጊዜ ወደ ስህተትም ይገባሉ። እግዚአብሔርንም ደግሞ ይበድሉ ነበር። እግዚአብሔር ያስጠነቅቃቸውን ይረሱና ተመልሰው ወደ ድክመት ውስጥ ይገቡ ነበር፣ ወደ ስህተት ውስጥ ይገቡ ነበር። በዚህ ጊዜ ጌታ እግዚአብሔር በጣም ያዝን ነበር። ባሪያው ሙሴም እጅግ በጣም ያዝን ነበር። አንዳንድ ጊዜ እግዚአብሔር ካስጠነቀቀው ወጥተው እግዚአብሔር ሊያጠፋቸው ሲል ሙሴ እየጸለየውን ይህንን ህዝብ ከምታጠፋ እኔን አጥፋኝ፣ የአባትን ቤት እኔን አጥፋኝ እስከ ማለት የደረሰበት ማለት ነው። እስከዚህ ድረስ ነበር። የሰው ልጅ ድክመት አለበት። ለምን እንደሆነ እንጃ። እንረሳለን ጌታ ከዚህ በፊት የሰራውን ድንቅ ነገር። ኤልያስም እንደዚህ እናስታውሳለን። ያንን ሁሉ ታምራት ከሰራ በኋላ ኤልዛቤል ያንቺንም ነፍስ ከነዛ ከሞቱት ከበዓል ነቢያት እንዳንዱ ባላደርግ ስል እኔ ከአባቶች ጋር አልበልጥም፣ ውሰደኝ፣ ግደለኝ ብሎ እንደ ተጨነቀ እና ከዛ በኋላ ያንን እንደተናገረ እናስታውሳለን። ምክንያቱም ይህ ባህሪያችን አስቸጋሪ ነው። እንግዲህ የማይሞት ስጋ ተለውጠ ዘላለማዊ የሆነውን አካል በምንለብስበት ጊዜ ከዚህ ጉስቁልና እንወጣለን። ግን እዚህም አሁንም ጌታ የሚናገረ አታጉረምርሙ፣ አንኳኩ ይከፈትላችኋል፣ ጠይቁ ይሰጣችኋል ነው ምለው። ጠይቁ ነው፣ ጠይቁ አንኳኩ ይሰጣል፣ ይደረግላችኋል። ግን አታጉረምርሙ ነው። በማጉረምረም ለምን እንደሆነ ጌታ አይደሰትም። ስንጠይቅ በእምነት ስንጠይቅ ግን ደስ ይለዋል። ያለ እምነት ደግሞ እግዚአብሔርን ማስደሰት አይቻልም ነው ምለው። ያለ እምነት እግዚአብሔርን ማስደሰት ያንን ሁሉ እግዚአብሔር ለእስራኤል ልጆች ያደረገው በእርሱ ላይ እንዲያምኑ በእሱ እንዲታመኑ ነው። ነገር ግን እነሱ መልሰው ድክመት ሲታይባቸው በእምነት በኩል ጌታ ያዝናል። እኛም ደግሞ እንደዚሁ ጌታ በሕይወታችን ድንቅ ነገር ካደረገ በኋላ ያንን የሕይወት ለውጥ ካየን በኋላ እንደገና ተመልሰን የጌታን ነገር በጌታ መታመናችን እጅግ በጣም ስላለ እግዚአብሔር ያዝናል። ስለዚህ ያለ እምነት እግዚአብሔርን ማስደሰት አይቻልም የሚለው ማለት ነው። አሁን በሚቀጥሉትም ሁሉ መናን ከሰማይ አውርዶ ልክ ወደ ተስፋይቱ ምድር እስኪገቡ ድረስ ይሄ ራሱ አስደናቂ የሆነ ታምር ነው። እንደገና ውሃ የሚጠጡት በበረሃ ውስጥ ውሃ በሌለበት ቦታ ካለት በሙሴ አማካኝነት ውሃ አውጥቶ እያጠጣቸው እንዳይጠሙ እንዳይራሙ። ደግሞ ይህ ማን ነው? ጣፋጭ ነገር እንደሆነ ነው በቃሉ ውስጥ እንደሚናገረው። ምንድን ነው የሚለው? ምዕራፍ 16 ቁጥር 35 ላይ ምንድን ነው የሚለው? እግዚአብሔርም ሙሴን እንዳዘዘው እንዲሁ ይጠበቅ ዘንድ አሮንን በምስክሩ ፊት አኖረው ይላል። የሚበላውን አጣ። ተራብን እዛ ግብጽ ብንሞት አይሻልም ብለው እንደገና ደግሞ ሰው ማለት ነው ምስክሮችን አቁሞ እግዚአብሔር መና እንዲ ያወጣል። ቁጥር 35 ላይ የእስራኤልም ልጆች ወደሚኖሩባት ምድር እስኪመጡ ድረስ 40 ዓመት መና በሉ። ወደ ከነአን ምድር ድንበር እስኪመጡ ድረስ መና በሉ ይላል። 40 ዓመት ሙሉ 40 ዓመትም የተራዘመባቸው ባለመታዘዛቸው ነው፣ እግዚአብሔር ስላስቸገሩ ነው። ግን እግዚአብሔር በህዝቡ ላይ ያለው ፍቅር ጽኑ ስለነበረ አልጣላቸውም፣ አላጠፋቸው፣ መራቸው፣ እየገሰጣቸው፣ እየተናገራቸው መራቸው። ግን 40 ዓመት ከዛ አለት ውሃ እየጠጡ ውሃ በሌለበት ምድረ በዳ ያንን ውሃ አውጥቶ እያጠጣ መናን እየመገበ እግዚአብሔር መራቸው። ከዛም ደግሞ የአሕዛብን መንግስታት ሁሉ ድል እንዳደረገ እንድተዋጋላቸው እንመለከታለን። በጦርነት ድል እንዳደረጉ እንመለከታለን። ሁል ጊዜ እንግዲህ ይህ ችግር አለ። ያው ውሃም ሲያጡ የተናገሩት አለ ምዕራፍ 17 ከቁጥር 1 ጀምሮ እንደዚህ ላይ የእስራኤል ልጆች ማይበር ሁሉ እግዚአብሔር እንዳዘዘ ከሲን ምድረ በዳ ሊጓዙ ተነሱ፣ በራፊድም ሰፈሩ። ህዝቡም ይጠጡ ዘንድ ውሃ አልነበረም። ህዝቡም ሙሴን ተጣሉት፣ የምንጠጣውን ውሃ ስጠን አሉት። ሙሴም ለምን ትጣሉኛላችሁ? እግዚአብሔርንስ ለምን ትፈታተናላችሁ ትፈታተናላችሁ አላቸው። ህዝቡን በዚያን ስፍራ ውሃ ተጠሙ። በእርግጥ ውሃ ተጠምቷል። ውሃን መጠማታቸው በመጠማታቸው ደግሞ ውሃን መጠየቃቸው ችግር ባልሆነ ጥፋት ባልሆነ፣ ምክንያቱም ሰው ነንና ውሃ ይጠማናል። ያለ ውሃ መኖር አንችልም። ነገር ግን ሊወግሩት እስከ ሙሴን ተጣሉት ሊወግሩት እስከ መድረስ የሚያደርስ ማጉረምረም ምንድን ነው? ይሄ ነው እንግዲህ ችግሩ። ማጉረምረሙ ነው እንጂ ቢጠይቁ መጠየቁ ባልከፋ ነበር። እግዚአብሔርን መጠየቃቸውን አልተቃወሙም። ተጠቀሱ ህዝቡም በዚያን ስፍራ ውሃ ተጠሙ። እኛና ልጆቻችንን ከብቶቻችንንም በጥማት ልጅ ገለጽ ለምን ከግብፅ አወጣሃል ስሉ በሙሴ ላይ አንጎራጎሩ። ቀደም ብሎ አለቅን ብለው በመከራ ምን ያህል ሲያለቅሱ እንደነበሩ አስታውሱ በግብፅ ጭቆና። አሁን ደግሞ ተቃራኒ ነገር ሲናገሩ ይሄ እግዚአብሔር እንዲያሳዝናል። ሙሴም ሊወግሩኝ ቀርቧልና በዚህ ህዝብ ምን ላድርግ ብሎ ወደ እግዚአብሔር ጮኸ። እግዚአብሔር ሙሴን በህዝቡ ፊት ግለፍ፣ ከእስራኤልም ሽማግሌዎች ከአንተ ጋር ውሰድ፣ ወንዙንም የመታህበትን በትር በእጅህ ይዛት ሂድ። እነሆ እኔ በዚያ በኮሬብ በአለት ላይ በፊትህ እቆማለሁ፣ አለቱንም ትመታለህ፣ ህዝቡም ይጠጣ ዘንድ ከእርሱ ውሃ ይወጣል አለው። ሙሴም በእስራኤል ሽማግሌዎች ፊት እንደዚሁ አደረገ፣ ውሃ ወጣ። እንግዲህ በዚህ አይነት ይህንን ህዝብ መራ እግዚአብሔር። በአስደናቂ ሁኔታ በአስደናቂ ምሪት መራ እግዚአብሔር። እግዚአብሔር ሲመራ ግን መድከማቸው አልቀረም። ይህ እንግዲህ የሚያሳየን ምንድን ነው? አምላካችን እግዚአብሔር በእኛ ህይወት ወደ ግላችን ሲመጣ በስንት ሁኔታ አሳልፎን ያውቃል። እንሞታለን ስንል በሞት ስጋት ውስጥ ሆነን የሞትን ስጋት ሲገፍ ምን በላውን አተን ስንቸገር ምን በላውን ሲሰጠን ስራ አተን ዘመዱ ሲሰጠን ዘመድ ሲሆነን ከማጣት የተነሳ ክብር አተን በማንም ፊት አይን የማንሞላ ሆነን ሳለን አይን የምንሞላ የምንከበር ሰዎች ካደረገን በኋላ የምንለብሰውን አተን እግዚአብሔር በክብር ኑሯችንና ህይወታችንን ቀይሮ ከራሳችን ተርፈን ለሌሎች የምንተርፍ ሰዎች እስክንሆን አድርሶን በዘመናችን ስንት ታምራት ካደረገ በኋላ አንዳንድ ጊዜ ደግሞ ፈተና ሲመጣ የእግዚአብሔር ስራ ያንን ሁሉ ረስተን በእግዚአብሔር ላይ ማጉረምረም እንጀምራለን። ይህ አይገባም። ይህን እንድናደርግ የእግዚአብሔር ፈቃድ አይደለም። ማለት የሚገባን ምንድን ነው? ልክ እንደ ዳዊት ያን የአባቶችን በጎች ሲጠብቅ አንበሳና ድብ ሲመጣ እኔ አሸንፍ ነበር፣ ያኔ ከኔ ጋር የነበርከው የእስራኤል አምላክ እግዚአብሔር፣ የአብርሃም አምላክ እግዚአብሔር፣ የይስሐቅ አምላክ እግዚአብሔር፣ የእስራኤል አምላክ እግዚአብሔር ይህንን ፍልስጤማዊውን ይህን የተፈራው ሰውን ሁሉ የሚያሪደው ፍልስጤማዊ በስሜ ይጋፈጣል እንዳለው በዛ አይነት እምነት፣ ይህ አይነት እምነት ነው የሚያስፈልገው። ሞትን ስንል የምን ሞት እየመሰለን ከጌታ ጋር ተጣብቀን ለእርሱ ክብርን እየሰጠን የእርሱን ሞገስ መለመን ነው የሚሻለው። ማጉረምረም ጥሩ አይደለም። እንግዲህ እግዚአብሔር በዚህ መልክ ህዝቡን እስራኤልን በድንቅ ሁኔታ መርቶ ወደ ተስፋይቱ ምድር እስኪገቡ ድረስ በብዙ ሁኔታ ውስጥ አደረገ። ያንን ያደረገው ምንድን ነው? የእርሱን ታላቅነት እንዲያሳውቅ ነው። ያም ደግሞ የሰራው ታምር በሙሴ በኩል የሰራው ለዓለም ሁሉ ልክ እግዚአብሔር እንዳቀደው ሆነ። ደስ የምለው ነገር ቢኖር ምንድን ነው? አንደኛ እግዚአብሔር እንደተናገረው የእርሱ ብቻ አምላክ እንደሆነ መልእክቱ ለዓለም ህዝቡ ተላልፏል። ለግብፃውያንም ተላልፏል። በዙሪያው ላሉት ነገስታት ሁሉ፣ በዓለም ላሉት ሁሉ፣ ለእስራኤልም ልጆች ሁሉ ማለት ነው። ሌላው መልእክት ምንድን ነው? ለእስራኤል ልጆች ይህንን የተዋጋው የእስራኤል ልጆች እግዚአብሔር ሲያመልኩና ሲገዙለት እንደሆነ እግዚአብሔር ይሄ ትልቅ ትምህርት ነው። አሁን እኛ ከእግዚአብሔር ጋር ያለን ግንኙነት ከመታዘዝ ጋር ያለን፣ ካልታዘዝን ከሌላው ከማንም አይዛ አገልጋዮች እንኳን ብንሆን እያውቅን ብናጠፋ ከሆነ ከሌላው ከማንም አይዛብ የተለየን እንዳይደል፣ ቁጣው መቅሰፍቱም ሊደርስ እንደሚችል ማለት ነው። ከመታዘዝ ጋር የተያዘ መሆኑ ነው። ሶስተኛ እግዚአብሔር ሙሴን ጠራው እኔ አልችልም እኔ አንደበተ ቆላፋ ነኝ መናገር የማልችል ነኝ ብሎ በግድነት ነው የራሱን ማንነት ገምግሞ የተናገረው እንደሆነ ነው። ያኔ ግን እግዚአብሔር የልቡን ቅንነት አይቶ ነበር። እግዚአብሔር እኔ ከአንቴ ጋር ሆናለሁ እንዳለ እግዚአብሔር ከሙሴም ጋር ሆኖ ይናያል። እዚህ ላይ እንዲያው ከሆነው የተነሳ ሙሴ በግብፅ ህዝብ ፊት በግብፅ አስተዳዳሪዎች ሁሉ ፊት እጅግ የከበረ ሰው ነበረ። ባለፈው አንስቻለሁ። እግዚአብሔር እስከዚህ ድረስ ባሪያውን አከበረው። ከሱም በላይ ደግሞ በዓለም ሁሉ ፊት እሱ ባልጠበቀው መንገድ በጥንት በነበረው ትውልድ ከሙሴ ጊዜ ጀምሮ እስካሁን ባለው ለወደፊት በመጣው የሙሴ ታሪክ እየተነገረ ነው ያለው። በሰማያዊ አገር በአዲሱ ኢየሩሳሌምም ሙሴ ትልቅ በክርስቶስ ኢየሱስ ራሱ ብዙ ጊዜ ሲናገር ከሙሴ የሚበልጥ ከአብርሃም የሚበልጥ ይለዋል። በእግዚአብሔር መንግስት በእግዚአብሔር ክብር ከስጋ ለባሽ ሁሉ ትልቅ ክብር ያገኘ አንዱ ሙሴ ነው። እግዚአብሔር ክብርን አጎራጠ። ይህ በመታዘዝ የተገኘ ነው። ዛሬ ስንታዘዝ እኛ ያልጠበቅነው ክብርና መበት ከኛ ጋር ይሆናል። ነገር ግን ለክብር ፍለጋና ለጥቅም ፍለጋ የእግዚአብሔርን ስራ ብናጣምም ያለንንም ሁሉ እናጣለን እንጂ ክብር ብሎ ነገር አይኖርም። አገልጋዮች በተለይ እንጠቀቅ። የጌታ ስራ እሱ እንዳሳየም እንደነ ሙሴ፣ እንደነ አብርሃም፣ እንደነ ይስሐቅ፣ እንደነ ያዕቆብ፣ እንደነ ዳዊት፣ እንደነ ኤልያስ፣ እንደነ ጳውሎስ ስንሰራ የእግዚአብሔር ሞገስ ከኛ ጋር ይሆናል። እኛ ያልጠበቅነው ኢቭን በምድር ላይ እንኳን እግዚአብሔር በሚፈልገው መንገድ ያንን ያደርጋል፣ ሞገስን ይሰጣል። በሰማይ ደግሞ ታላቅ ከዚህ የሚበልጥ በቋንቋ ልንገልጸው ማን ይችለው ደግሞ ክብር አለ። እንግዲህ ለሙሴ ሞገስ ሆኖለታል። ያንን በመታዘዝ ግን ሙሴ ሊበቅል ነበረ። አንዳንድ ጊዜ ክርስቲያኖችም ሆነው እንደው ልብቅን ያልሆነዋል። አንዳንድ ጊዜ መንፈስ ቅዱስ እንኳን ሊያጸዳው የሚያስቸግረው፣ ምክንያቱም መንፈስ ቅዱስ ያን ነገር የሚያጸዳው እኛ ፈቃደኞች ስንሆን ነው። የቅንነት ጉድለት አለ በእግዚአብሔር ቤት ውስጥ። በአሁኑ ጊዜ በተለይም በቅዱሳን ሁሉ ፊት የቅንነት ጉድለት የበዛበት ጊዜ ነው። ከዚህ እግዚአብሔር እንዲያጸዳን በጣም በመለኮታዊ ክብር በእግዚአብሔር ጸጋ በመንፈስ ቅዱስ ኃይል ሆነን መጸለይ መቃተት ይገባናል። ቅንነት በሕይወታችን እንድኖር በሚቀጥሉት ከዚህ ትምህርት በኋላ ይህ ቅንነት የሚለውን ትምህርት ምናልባት ይኖራል። ሙሴ ግን እጅግ ቅን ነበረ። ከእግዚአብሔርም ሕዝብ መካከል ቅን ያልሆነ ያለ ቅን ይሆናል፣ ቅኖች ይባረካሉ። በአሁኑ ጊዜ በቤተ ክርስቲያን ቅንነት የጠፋበት ጊዜ ነው። እግዚአብሔርን የሚፈሩ ሰዎች የሚገፉበት ሁኔታ አለ። ቅንነት ማለት ምን ማለት እንደሆነ እሱ በምንማርበት ጊዜ የምናየው ነው። ሙሴ ግን ቅን ሰው ነበረ። በምድር ላይ እጅግ ቅን ሰው ነበረ። ከዚህም የተነሳ እግዚአብሔር ቅንነቱን ወልዷል። እግዚአብሔር ቅንነትን ይወዳል። እግዚአብሔር ከግሞች ጋር ቅን ነው፣ ከጠማማ ጋር ጠማማ ነው። ጠማማን በጠማማው መንገድ ይዘው ያሸዋል፣ ቅኑን ደግሞ በቅንነቱ ይባርከዋል። እግዚአብሔር በእግዚአብሔር ቤት ስንኖር ይሄ ቅንነት ሲጎድል ጥሩ ነገር መስሎን፣ ጥበብ መስሎን፣ ብልህነት መስሎን እንዳንሳሳት በመጀመሪያ ደረጃ ትክክል አለመሆኑን በልባችን እሱን እንደዚህ አይነቱን አስተሳሰብ እንጥለው። ከዛ ደግሞ የሚያስቸግረን ከሆነ የጌታን መንፈስ ይጠይቅ። ጌታ ይረዳናል፣ እግዚአብሔር ቅን ሊያደርገን ይችላል። ምክንያቱም የእግዚአብሔር መንፈስ የቅንነት መንፈስ ነው። ሙሴ እንደዚህ ስለነበረ እግዚአብሔር ሞገሱን ለህዝቡ ለእስራኤል እንደተናገረው ለጻም አለው እንዳለው በሚያስደንቅ ሁኔታ እግዚአብሔር ታደገ። ለዓለም የሚሆን ትምህርት ሰጠ። ለሚታመኑት ሁሉ ጋሻ የሆነ አምላክ ማለት እንግዲህ ከዚህ ውስጥ የምናየው ይሄ ነው። በሚቀጥለው ትምህርታችን በተለይ ከ11ኛው ከክፍል 11 የቀጠሉ አንዳንድ ነጥቦችን ከዚሁ ጋር የተያዙትን በሚቀጥለው አነሳለሁ ብዬ ነበር። አሁን ጊዜያችን ስለጨረስን ማለት ነው። አምላካችን እግዚአብሔር የተማርነውን ይባርክልን። በአጭር ጸሎት የዛሬ ትምህርታችንን እናጠቃላለን። አምላካችን እግዚአብሔር ሆይ ድንቅ አምላክ ነህ። አሁንም እግዚአብሔር ሆይ ድንቅ ነህ እንላለን። ከድንቅም በላይ ድንቅ፣ ከኃያልም በላይ ኃያል፣ ከክብርም በላይ ከተከበሩት ሁሉ በላይ የከበርክ፣ በክብርና በልዕልና በሞገስ ተወዳዳሪ የሌለ፣ በጥበብና በእውቀት ተወዳዳሪ የሌለ፣ በኃይል ተወዳዳሪ የሌለ፣ የዓለምን ነገስታት ሁሉ የፈጠርክ፣ የዓለምን ሕዝብ ሁሉ የፈጠርክ፣ ምድርና ሙላዋን የፈጠርክ፣ እኛ የምናመልክ አምላክ ድንቅ አምላክ ስለሆን እግዚአብሔር ሆይ እኛ ወደን ለአንተ አክብሮት እንሰጣለን። እግዚአብሔር አምላካችን ክብር ለስምህ ይሁን። እንታብላለን። ድክመታችንን ሁሉ በእምነት አይተን አርመን እግዚአብሔር ሆይ ቤተክርስቲያን የጋለም ልጆች የማትቋቋማት እንድትሆን ለዛ ማስተዋጽኦ እንድናደርግ በዚህ ክብር ውስጥ እግዚአብሔር ሆይ አስገባል። ክብር ላንተ ይሁን ስላስተማርከን በኢየሱስ ክርስቶስ ስም።